ክፍል ሁለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 18 ናስተመተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኒያ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ። መታሰቢያነቱ ለባለ ታሪኮቹ ለኒያ ልጆችና ለውድ እናቴ ለወይዘሮ ተዘራ ወርቅ ደምሴ። ክፍል 18 ከሴትዮዋ ቤት ተመልሰን ጎንደር ስንደርስ ጋሽትና ቤተሰብ ለምሳ ይጠብቀኛል ብሎ ያደርኩበት ሆቴል ጥሎኝ ሄደ። ለምን ቤቱን እንደማያሳየኝ ከመነሻው ጀምሮ ይገርመኝ ነበር። የሩቅ ዝምድና እንዳለን ነግሮኛል። ሆኖም ቤቱ ሊወስደኝ አልፈለገም። የደረስኩበት መደምደሚያ የሰውየውን ተጠራጣሪነት ነው። ጋሽትና ስራ ሁሉ በጥንቃቄ የተሞላ ነው። እሱ እንዳለው የጋሽ መስፍን ውለታ ስላለበት ነው እንጂ በፍጹም እኔን ከሀገር ለማስወጣት ሊሞክረው እንዳልፈለገ ያስታውቅበታል። ያን ቀን ከሰዓት በኋላ ካልቤርጎ ሳልወጣ ዋልኩ። ማታ ላይ አስጠርቶኝ ቢራ እየጠጣን እያለ አንድ በመካከለኛ ዕድሜ ያለና አንድ ወጣት ልጅ ሰላምታ ሰጥተውት ራቅ ብለው ተቀመጡ። ወዲያው ጋሽትና ጮክ ብሎ ኑ እንጂ እዚያ ይሻላችሁም ስላላቸው ወንበር ስበው ተቀላቀሉን። ቡና ቤት ውስጥ ብዙ ሰዎች ይስተናገዳሉ። አንድ ጥግ ላይ ሲቪል የለበሰ ታጣቂ ከሁለት ሰዎች ጋር ቁጭ ብሎ ይጠጣል። ሰዎቹ እኛን ከተቀላቀሉ በኋላ ከነሱ ጋር ነው የምትሄደው ብሎ ያረፈ። በጣም ገረመኝ። ስራቸው ሁሉ የሰላ አይነት ነው። የተቀጣጠሩ ላለማስመሰል ነበር ሁለቱ ሰዎች ፈንጠር ብለው የተቀመጡት። ጋሽትናም በአጋጣሚ ያገኛቸው ለማስመሰል ነው ከኛ ጋር እንዲቀመጡ የጠራቸው። ምንም ዕቃ እንዳትይዝ፣ ሌሎች ሁለት ልጆችም አሉ። ወደ ሁመራ ነው የምንሄደው። ከነገ ወዲያ ንጋት 11 ሰዓት ተኩል ላይ ለባብሰ ጠብቀን መተን እንጠራሃለን አለኝ ሰውየው። ትንሽ እንደቆየን በጊዜ ተኛ ስላሉኝ እዛው ትቻቸው ወደ መኝታዬ ሄድ። ፈቃድ አልጋይ ላይ እንዳለው ጋሽትና መጥቶ እንደተለመደው ይዞን ሲዞር ዋለ። አስር ሰዓት አካባቢ ተሰነባብተን ለመጨረሻ ጊዜ ተለያየን። ይዚ ያለፈባቸው ጋዜጦች ገዝቼ ስለነበር እያነበብኩ አመሸሁ። ሁለት ሰዓት ላይ ራቴን አልቤርጎ ውስጥ አዝዤ እየበላው በሩ ተንኳኳ። ይግቡ ስል ከአስኮብ ላይ ጋር የነበረው ወጣቱ ልጅ በሩን በርግዶ ገባ። አይኑ ፈቷል፣ ድንጋጤ ወሮታል። ጋሽትና ልኮት እንደመጣ ነገረኝ። ምን አለህ እንኳ ሳለው እኔን ሊወስደኝ የተነጋገረው ሰውዬ ባልታወቀ ጉዳይ እንደታሰረ፣ የእኔ ጉዳይ እንዳልተሳካ፣ ለማንኛውም አልቤርጎ ቀይሬ እንዳድርና ከቻልኩ በማግስቱ አዲስ አበባ ተመልሼ እንድሄድ ትንፋሹ ቁርጥ ቁርጥ እያለ ነገረኝ። ፍርሃቱ እኔንም አስፈራኝ። የበላሁበትን እጄን ፊቴ ላይ የጠረኩ ይመስለኛል። ምን እንደተፈጠረና የነገረኝን እንደገና እንዲያብራራልኝ ከመጠየቄ በፊት ደህና ደር እንኳ ሳይለኝ በፍጥነት ጥሎኝ ወጣ። ጋሽትና ሰው ከመላክ ለምን ራሱ እንዳልመጣ ሁሉ ገርሞኛል። ያማለያ ራሴን ለማረጋጋት ሞከርኩ። ሆኖም ቁጭ ብዬ ማሰብ አልፈለግኩም። አንዱን ሱሪዬንና ሸሚዜን ደርቤ ለበስኩና በትርፍ ያስኩትን የውስጥ ሱሪ ካልሲና የትምህርት ቤት ማስረጃዬን አጣጥፌ ጃኬት ኪሴ ውስጥ ከተትኩ። ጋዜጣውንና አንዱን ትርፍ ጃኬት ፌስታል ውስጥ ስራስር አደረግኩና ቀስ ብዬ ወደ ቡና ቤቷ አመራው። ያለብኝን ሂሳብ ከፍዬ በጣም ተረጋግቼና እጄን ኪሴ ከትቼ ወጣ ብሎ እንደሚመለስ ሰው ቡና ቤቱን ለቅቄ ወጣው። ወደ አውቶቡስ ተራ የሚወስደውን መንገድ ይዤ በቀስታ ተራመድኩና እግሬ ያደረሰኝ አንድ ቅያፍ ላይ በድንገት ታጥፌ ጥቅጥቅ ጨለማ ውስጥ ገባሁ። ከዚያ ፍጥነቴን ጨምሬ ሆኖም ሳሮጥ ወደፊት ገሰገስኩ። ልቤ በፈቀደው ቅያፍ እየታጠፍኩ ከአካባቢው ራቅ። አልቤርጎ አገኛለሁ ብዬ መብራት በብዛት ወዳየሁበት አቅጣጫ ስጓዝ በድንገት የጠላና የአረቄ መሸጫ ቤቶች አካባቢ ደረስኩ። ይህን ጊዜ አልቤርጎ ፍለጋ መሄድ እንደሌለብኝ ሐሳቡ ብልጭ አለልኝ። ፍጥነቴን ቀንሼ ግራና ቀኝ እያየሁ ሲሄድ አንድ ፈንጠር ያለች ቤት ደጃፍ ላይ አንድ ሴት ቆማ አየሁ። ምንም ሳላናግራት ገፋ አድርጊያት ወደ ውስጥ ገባሁ። የእንጨት አግዳሚ ወንበር ቢኖርም አልጋው መሃል ላይ ጉባል። ሴትየዋ ሴትኛ ዳሪ ነች። እኔ ግን ሴት ፈልጌ አይደለም የገባሁት። በዛ ሰዓት ሴት የሚያሰኘኝ ሁኔታ ውስጥ ልሆን አልችልም። በጠላ ቤቶቹ በኩል ሳልፍ የመጣልኝ ሐሳብ ነው። ፍተሻ ባለበት ከተማ እንዲህ አይነት ቤቶች የተሻሉ እንደሆነ ቀድሜም ቢሆን አውቃለሁ። አልቤርጎች ብዙ ጊዜ ፍተሻ ይካሄድባቸዋል። ለዚህ ይመስለኛል ሐሳቤን እዛው ቀይሬ በደመነፍስ ሴትየዋ ቤት ጥልቅ ያልኩት። ድንገት ገፍቻትና ልግባ ወይ ብዬ ሳላስፈቅዳት አልጋዋ ላይ ጉብ ስላልኩባት የዛሬው እንግዳስ እብድ ነው መሰል አይነት ተረባቢቴ ጣል አደረገች። እኔም አልፎ አልፎ የምቀልደውን ቀልድ አሽጎደጎድኩት። ሴት ጋር ከደረስኩ ዓመት እንዳለፈኝ በፍጥነት በሩን እንድትዘጋና ልብሷን እንድታወላልቅ እሷንም ቤቱንም አልጋውንም በጠቅላላ እንደገዛሁት ድፍን 10 ብር ሰጠኋትና የትልቅ ሰው ልጅ ስለሆንኩ መልስ እንደማልቀበል ነገርኳት። ብሩን የመመንጨቅ ያህል ተቀበለችኝ። እንዳታብል፣ የጌታ ልጅ ነኝ ብለሃል፣ መልሱን አልሰጥህም አለችኝ። የትልቅ ሰው ልጅ ነኝ ባልል ኖሮ መልስ ነበረኝ ማለት ነው። የጌታ ልጅ ቃሉን አያጥፍም አልኳት። ከዚያ በኋላ ምኑ ቅጡ፣ ሳቅ በሳቅ ሆነች። ቤቱን ተቆጣጠርኩት። ከሰል ተቀጣጠለ፣ ቡና ተፈላ፣ ወጥ አሙቃ ራት እንብላ ብላ ቀረበች። አንሶላ ተቀየረ፣ የሸመታ ቢሆንም የጎንደር ጠላ ተጠጣ። የክት ጋቢ ወጣ። ከደቂቃ በፊት የሰፈረብኝ ድንጋጤ ብዙም ሳይቆይ ጥሎኝ ጠፋ። ሆኖም ሁኔታው ትዝ ሲለኝ ጥሩ ጥሩ ቀልዶችን አልፎ አልፎ ሲያስጨነግፍብኝ ይታወቀኛል። ድንገት ሐሳብ ይዞኝ ዝም ስል ምነው የጌታ ልጅ ተጫዋት እንጂ ትለኛለች። ሴትየዋ በእድሜ ጥሩ አርጋ ትበልጠኛለች። እድሜዋ 40 መጀመሪያ ሳይሆን አይቀርም። ቆንጆ ምትባል አይደለችም። ምናልባት ኑሮዋ ይሆናል። መሀከለኛ ቁመት አላት። ፊቷ ምጥጥ ያለ መሳቅ የምትወድ ነች። እሷ ልጥ ብላ ተኝታ ሲነጋላት እኔ አሁንም ስባንን አደርኩ። አስኮብ ላይ የታሰረው በምን ይሆን? በዚሁ የማስኮብለል ስራ ይሆን ወይስ በሌላ ጉዳይ? የጋሽትና ነገርም እንዲሁ ሲገርመኝ አደረ። ኩብለላው ቢቀር ወደ አዲስ አበባ የምመለስበትን መንገድ እንደማመቻቸት የማላውቀው ከተማ ውስጥ እንዴት እንደጣለኝ ሳስብ አበሳጨኝ። ራሱን ላለመነካካት የጥንቃቄው መጠን ገደቡ ያለፈ መሰለኝ። በኋላ ቆይቼ በሱ ቦታ ሆኜ ሁኔታውን ሳስብ ጋሽትና ልክ ነበር። ያ ክፉ ጊዜ ማስኮብለል ይቅርና ትንሽ ጥፋት እንኳ ሕይወትን የሚያሳጣ ነበር። ያውም በመላኩ ጎንደር ለእኔ ሲል ደግሞ የሕይወት መሥዋዕትነት መክፈል የለበትም። የሩቅ ስብድና ቢኖረንም የት ያውቀኝና ሊነጋጋ ሲል መናኸሪያ ሄጄ የአዲስ አበባን አውቶቡስ ልይዝ አሰብኩ። ትራንስፖርት ደግሞ እንደ ልብ ስለማይገኝ እዚያ ስንቀዋለን ሌላ ጣጣ እንዳይመጣብኝ ሰጋሁ። በመጨረሻ ያን ቀን ትኬት ገዝቼ በሚቀጥለው ቀን ለመጓዝ ወሰንኩ። አስተናጋጄ በጧት ተነስታ ተጣጥባ ቤቷን ከጠራረገች በኋላ አልጋ ላይ ንቅንቅ አለ ማለቴ እንደገረማት ከፊቷ ነበሩ። አልጋው ላይ እንዳለው መጋረጃውን ገለጥ አድርጌ የምትሰራውን በትኩረት እመለከታለሁ። ምን እንደሚገርመኝ ታውቃለህ? የምስኪኖች ቤት ሲባል አንድ አይነት ነው። ቤቷ ጠባብ ነች። የክፍሉን ግማሽ የያዘው አልጋ ነው። ከበሩ ፊት ለፊት የዛገ ይሁን የወየበ ያረቄ መደርደሪያ አለ። ከአልጋው ግርጌ ትልቅ የእንጨት የልብስ መያሻ ሳጥን፣ አጠገቡ የውሃ እንስራ፣ የእንስራው አናት ላይ የእንጀራ ሌማት፣ የአግዳሚው መቀመጫ ስር ቆሻሻ የእጅ ማስታጠቢያ ማንቆርቆሪያ፣ ግድግዳው ላይ የማርያም ስዕል፣ አልጋ ስር ደግሞ የአገር ዕቃ እንደሚኖር ገምቻለሁ። የተፈለጠ እንጨት፣ አሮጌ የመኪና ጎማ፣ ያለቁ ጫማዎች፣ የቡና ረከቦት፣ ጀበና፣ ሸክላና ብረት ድስት። ዋ! የዛሬውስ እንግዳ በልቶም ጠጥቶም አድሮም ከቤት አይወጣም እንዴ? እያለች መተረብ ስትጀምር በለመድኩት የመልስ ምት ኮንትራቴን አራዝሜ ሙሉ ቀን እንደምገዛት ነገርኳት። በአገሯ ቅላጼ አርገኸው ነው አይነት ምላሽ ሰጠችኝ። ተስማማን። ጎረቤቶቿ ሴተኛ ዳሪዎች አሁንም ይመጣሉ። በመጋረጃ እየተከለልኩ እደበቃለሁ። ሁለት ጊዜ ቡና ተጠርታ ከውጭ ዘግታብኝ ሄዳለች። ትኬት ለመግዛት መውጣት ነበረብኝ። ከመውጣቴ በፊት ለማስተማመኛ 10 ብር ሰጠዋት። አቤት ፊቷ ላይ ያየሁት ደስታ! ክፉ እንጀራ! አንድ ልጅ እንድጠራልኝ አደረግኩና እጁን ይዤ ሄድኩ። አውቶቡስ ተራ ስደርስ የማታው ስጋት እንደገና አገረሸብኝ። የምታሰር መሰለኝ። ያም ሆኖ የቀበሌው የትብብር ደብዳቤ በእጄ ላይ ስለነበር ለመከራከሪያ እንደሚጠቅመኝ አውቃለሁ። ቀበሌ ደውለው ቢጠይቁም ችግር እንደማያመጣ ገብቶኛል። በልጁ አቅጣጫ መሪነት ያለምንም ችግር ትኬት ቆረጥኩ። አንድ ቡና ቤት ገብተን ለስላሳ ጠጥተን ሽንት ቤት ተጠቅሜ በመጣንበት ሁኔታ ተመለስ። ተጨንቃ ተጠባ ምሳ አዘጋጅታለች። ወጧ ብዙም ባይጣፍጥም የምግብ ምርጫ ችግር ስላለብኝ ጥሩ አድርጌ በላሁት። ከሰዓት በኋላ ቡና ማፍላት የእሷ ተራ መሆኑን ስትነግረኝ ጎረቤቶቿ ስለሚመጡ ጨነቀኝ። አልፎ አልፎ የልብ ወዳጅ ሲመጣ መጋረጃ ዘግቶ መቀመጥ የተለመደ መሆኑን ነገረችኝ። ስለዚህ መጋረጃውን ከጫፍ እስከ ጫፍ ዘግቼ ድምፄን አጥፍቼ ጋደም ብዬ ቆየው። ወሬያቸውን ይቀዱታል። በተለይ አንዷ የማታ ደንበኛዋ እንዴት እንዳደረጋት በሚያስቅ ሁኔታ ተተነተነው ነበር። ህይወታቸው የሚጣፍጠው እንዲህ አይነት ወሬ ሲያወሩ መሰለኝ። ደጋረጉ ታዲያ በምን ይስቃሉ? የኒዋ ሴትዮ ቡናውን አካልባ ነው ያፈላችው። ጨዋታቸውን ሳይጠግቡ ተበታተኑ። ሌላው ትዕይንት ለጊዜው ሊተኛት የፈለጉ ወንዶች ከሰዓት በኋላ ጎራ ማለታቸው ነበር። ገና እግራቸውን ሰደድ ሲያደርጉ ሽንት ቤት ያለች መስል ሰው አለ እያለች ትመልሳቸዋለች። መሸት ሲል የሚመጣው ሰው ብዛት ስለጨመረ ቤቷን ዘጋች። እኔም ሙሉ ነፃነቴን አገኘው። የጎጃም ሰው እንደሆነች አግብታ እንደፈታች ልጆች እንዳሏትና ለእናቷ ትታቸው እንደመጣች አወራችኝ። እኔም ከአዲስ አበባ እንደመጣሁ ደብረ ታቦር ዘመድ ለመጠየቅ አስቤ እንዳልተሳካ አወጋዋት። የጎንደር አድባር ነቻ አንተን ከደብረ ታቦር አስቀርታ ያመጣችልኝ ብላ ቀለደች። ከትናንትናው በበለጠ ቤቱን አሞቀነው አመሸን። ሌሊት መነሳት ስላለብኝ በጊዜ ተኛን። ወፍታኝ ጫጫ በጧት ተነሳ፣ ቡና አፍልታ ቁርሴን አበላችኝ። ረጅም ጊዜ የማውቃት ያህል ስለያት ሆዴ ባባ። የእሷ ባይበስ እሷ ስለማታውቀው ውለታዋና ለአጠቃላይ መስተንግዶዋ 50 ብር ስሰጣት ደርቃ ቀረች። እቅፍ አርጋ ለደቂቃዎች ያህል አንገቴን ሳመችኝ። በግድ አላቅቂያት ወደ አውቶቡስ ተራ አቀናው። ማለቂያ በሌለው የኬላ ላይ አሰልቺ ፍተሻ እየተማረር በሰላም አገሬ ገባው። ሌላ ሁለተኛ ሙከራ ለማድረግ ጋሽ መስፍን ቢፈልግም አባቴ ስላስተስማማ የስደቱ ነገር በዚሁ ተቋጨ። አስኮብላዬ የታሰረው በኮንትሮባንድ ንግድ ተከሶ ቢሆንም አንድ ሰው ከሀገር እንዲወጣ አርግሃል በሚልም የጥርጣሬ ክስ ነበር። የኮንትሮባንዱ ክስ ማስረጃ ቢገኝበትም የማስኮብለሉን ውንጀላ ሳያምን ቀረ አሉ። 2 ዓመት እንደ ተፈረደበት እየሰማው ይመስለኛል። የማታ ትምህርት ቤት ለመመዝገብ ጊዜው አልፏል። ቦዘኔ ሆኜ መቆየት ስለሌለብኝ ስራ መፈለግ ጀመርኩ። ለሳምንታት እግሬ እስኪነቃ ተንከራተትኩ። አንድ ቀን አባቴን ካገኘሁት ብር ቢሰጠኝ ብዬ መስሪያ ቤቱ እርዳታ ማስተባበሪያ ኮሚሽን ሄድኩ። ዋናው በር ላይ በርካታ ወጣቶች ማስታወቂያ ሲያነቡ አየሁ። ጠጋ ብዬ ስመለከት ለሬዲዮ ኦፐሬተርነት 10ኛ ክፍል ያስጠናቀቁና ከዚያ በላይ የሆኑትን አሰልጥኖ እንደሚቀጥር የሚገልጽ ማስታወቂያ ነበር። አይኔን ማመን አልቻልኩም። ከምግብና ከመኝታ አገልግሎት በተጨማሪ የኪስ ገንዘብ እየሰጡ እንደሚያሰለጥኑ ይዘረዝራል። እኔን አስበው ያወጡት ማስታወቂያ ነበር የመሰለኝ። ያን እድል በጭራሽ ማጣት እንደሌለብኝ ለራሴ ነገርኩት። የአባቴ መስሪያ ቤት ስለሆነም በዘመድም ቢሆን ስራውን ማግኘቴ እንደማይቀር አሰብኩ። ወደ ውስጥ ገብቼ አባቴን ስጠይቅ ክፍለ ሀገር ሄዷል ተባልኩ። ኖረም አልኖረ ለውጥ ስለማያመጣ እቤት ሄጄ ማስረጃዬን አመጣሁና የዛን ዕለት ተመዘገብኩ። ከጥቂት ቀናት በኋላ ፈተናውን አለፍኩ። ያውም በጣም ቀሎኝ። ጥያቄዎቹ የትምህርት ቤት አይነት እንግሊዝኛና ሂሳብ ነበሩ። አባቴ እንደተመለሰ ዜናውን አበሰርኩት። ባልጠበቅኩት ሁኔታ ከቢሮ ቢሮ እየዞረ የኔ ልጅ ፈተናውን በጣጠሰው እያለ ሲናገር በአፍረት አንገቴን ደፋ ነበር። የእርዳታ ማስተባበሪያ ክፍለ አገራት ያሉትን ስልክ አልባ ቅርንጫፍ ጽህፈት ቤቶች በሬዲዮ ሞርስ ማገናኘት ስለፈለገ ነበር። ስልጠናውን የሚሰጠው ቤላ የነበረው የወቅቱ የምድር ጦር መገናኛ መምሪያ ነበር። የሬዲዮ ኦፐሬተርነት በዋነኛነት የሚገለገሉት ወታደሮች ስለሆኑ ከጦር ውጭ ስልጠና የሚሰጥ አካል አልነበረም። ተዛማጅ ስልጠና የሚሰጠው ደግሞ ቅዱስ ዮሴፍ ቤተክርስቲያን አካባቢ የሚገኘው የእርዳታ ማስተባበሪያ ቅርንጫፍ ጽህፈት ቤት ነበር። بزوسان قوي قوازين شكسي بيلا كتمكو በስልጣናው በጣም ነበር የተደሰትኩት አብዛኛው የተግባር ስልጣና ስለነበር ትኩረታችንን የሚስብና አጓጊ ነበር ወናው ያፈልጣኞች ሐላፊ ሻለቃ ነሲቡ በኋላ ኮሎኔል ሲሆኑ ፍጹም የተረጋጉ የወጣ ስሜት የሚገባቸውና በሙያቸው የተካኑ መኮንን ነበሩ ትምህርቱ ክህሎትን ማዳበር የሚጠይቅ ስለነበር በወጣት እድሜ ለምንገኝ ልጆች ተስማሚ ነበር እኛ ሲቪል ብንሆንም የሰራዊቱን ህጎችና ስነስርዓት ልናከብር ግድ ነበር የምንለብሰው የወታደር ዩኒፎርም ባይሆንም የወታደሮቹ አይነት ቱታና ጫማ ነው በሌሊት መነሳት ግድ ነበር አልጋችንን በወታደር ስርዓት አንጥፈን የመኝታ ክፍላችንን በጽዳት መጠበቅም እንዲሁ ግዴታ ነው እንደ ወታደር ተሰልፈን በባንዲራ መስቀልና ማውረድ ስነ ስርዓት ላይ እንገኛለን ከተወሰነ ሰዓት ውጭ አምሽተን መግባት አንችልም ጨለምለም ሲል ከመጣንም እንደ ወታደሮቹ ለመግቢያ የተዘጋጀውን የሚስተር ኮድ ለዘቦች ነግረን ነበር የምንገባው የወታደር ግዴታ ግን አልነበረብንም ከስልጣናዎች እነሱ የሚሰሩትን ስራ አንሰራም እኛን ወጪ የሚሸፍነው የርዳታ ማስተባበሪያ ኮሚሽን ስለነበር ከሌሎች ወታደሮች የተለየነን አልጋችን ባየር የሚነፋ ምቾት ያለው ፍራሽ ነው አንሶላችንም ከመስሪያ ቤታችን የተሰጠን ነው በነፃ የሚታደሉን የትምህርት መሳሪያዎችም ጥራት ያላቸው ናቸው የምናድረውም በተለይ ለተዘጋጁልን ክፍሎች ውስጥ ነው ስለዚህ በብዙ ነገር እንለያያለን ለማንኛውም ቁርሳችን እንቁላል ቅንጬ ፍርፍር ሲሆን ምሳችንም ሆነ እራታችን ከጾም ቀን ውጭ ስጋ ወጥ ነበር በሲቪልነት ተቀጥረን ወታደራዊ ስርዓትና ህግ እንድንከተል መደረጉ ውስጣችን ባይፈልገውም ኋላ ላይ ሳስበው የማይገኝ ትልቅ አጋጣሚ ነበር በጠዋት መነሳት ስዳትን መጠበቅ ስርዓት መያዝ የስራ ሰዓትን ማክበርና የመሳሰሉት ለህይወት የሚያስፈልጉ ስነ ምግባሮችን ተምረንበታል በአጠቃላይ የቤላ ካምፕ ኑሬ አስደሳች ነበር ሁሉም ወጣት የተወሰኑ ወራት ወታደር ቤት ቢኖርና በመምህርነት ቢያገለግር ለጥሩ ሰብዕና ይረዳል የሚል እምነት እስካሁን ድረስ አለኝ ትንሳኤን ከወታደሮች ጋር ኑሮ እንዴት እንደነበርና ተስማምቶ መኖሩን ጠየቅኩት ለምን አልስማማም የጸባይ ችግር እኮ የለብኝም ያኔም ቢሆን የወታደር ጥላቻ የለብኝም ይህ አባ እኮ በርካታ ወታደር አባላት ነበሩት አንድ ሁለቱንም ጥናት አስጠንቻለሁ ከተራ ወታደር ጀምሮ እስከ መኮንን የደረሱ ዘመዶችም ነበሩኝ ማይገርም ጓደኝነት ደረጃ የደረሱ ወታደሮችም ነበሩ እስካሁን ድረስ ወታደር ጓደኞች አሉኝ እንደማንኛውም ሰው የምጠላው ካድሬዎቹን ነበር ለነገሩ ወታደሮቹ ራሳቸው ካድሬዎቹን አይወዷቸውም በተለይ የሻለቃ ነሲቡ ሰብእና የበርካታ መልካም ወታደሮች ተምሳሌ ስለነበር የሰራዊቱን አባላት በተሻለ መንገድ ለመመልከት አስችሎኛል እንኳን እዚያ ግቢ ገባው ስልጠና ላይ ሆኜ ደስተኛ በሆንም አልፎ አልፎም ቢሆን ስጋት ውስጥ ነበር እንደገና ልታሰር እችላለሁ የሚል ፍራቻ ነበረኝ ፍራቻዬ የተገነነ ቢሆንም ምክንያት ነበረኝ ጉዳይን አንድ ቀን በሆነ አጋጣሚ ይደርሱበታል የሚል ግምት ነበረኝ በዚህ አይነት የምቾትና የስጋት ድብልቅ ስሜት ውስጥ እያለሁ ጳጉሜ 5 ቀን 1971 ዓ.ም ስልጠናውን ጨርሰን በእርዳታ ማስተባበሪያ የሬዲዮ ኦፐሬተርነት ተመረቅ ለአንድ ወር ለሚጠጋ ጊዜም እረፍት ወስደን አዲሱን ዓመት 1972 ዓ.ም በደስታ ባረክ ነው ሁላችንም ወደ ተለያየ ክፍለ አገር ከመመደባችን በፊት የምደባ ቦታን የመምረጥ እድል እንዲሰጠኝ የመስሪያ ቤቱን አስተዳደር አይኔን በጨዋ ልቤ ጠየቅኩ እንደ ምክንያት ያቀረብኩት በመጀመሪያ ከፍተኛ ነጥብ ካመጡት ልጆች መካከል ስለሆንኩ ለተኛ ይተባባ ከወጣው ሀገር ራቅ ያለ የማላቀውን ክፍለ ሀገር ማየት እንደምፈልግ በመግለጽ ነበር። ሁለቱም ምክንያቶች ተቀባይነት አላገኙም። ለኔ ለብቻ የተለየ እድል እንደማይሰጠኝ ፊት ለፊት ነግረው አሰናበቱኝ። ከጥቂት ቀን በኋላ የተመደብንበት ቦታ ተገለጠልን። እኔ ደረሰኝ ምዕራብ ኢትዮጵያ ነበር። ይርቅም ወደ ኬንያ ድንበር ለመሄድ የሚያስችል የእርዳታ ማስተባበሪያ ኮሚሽን ቅርንጫፍ የነበረች ትንሽ ከተማ ነች። ጮቤ ነበር የረጋትኩት። ከአመት በፊት የጎንደር አድባር ባትቀበለኝም አሁን ያለማንም እርዳታ በራሴው ጥረት ከሀገር ልወጣ ነው። እንደ ሕፃን ልጅ ቦረኩ። የምጠላውን መንግሥት ልታገል ካልተቻለም ከፊቱ ዞር ልል ግድ ነበር። እነሆም ምኞቴ ደረሰ። ወዲያው ወደ ምድብ ስፍራችን እንድንንቀሳቀስ መስሪያ ቤቱ አስፈላጊውን ዝግጅት አደረገ። የአንድ ወር ደሞዝ፣ የትራንስፖርትና የውሎ አበል ተቀብለን በሁለት ቀን ውስጥ አዲስ አበባን እንድንለቅ ታዘዝ። ከዋናውም ጽሕፈት ቤት ተሰናበት። የፈሩት ይደርሳል። ከ15 ቀን በኋላ ስንገናኝ ውይይታችን የቆመበትን ነጥብ አስታወስኩትና የተመደበበት ቦታ እንዴት እንደሄደና ስለገጠመው ሁኔታ እንዲነግረኝ ትንሣኤን ስጠይቀው ፍጹም ወዳልጠበቅኩት የሕይወቱ ምዕራፍ ከተተኝ። ባለፈው እንደነገርኩህ የውሎ አበልና የአንድ ወር ደሞዝ ተቀብዬ ወደ ቤት ያመራው። ገንዘቡን የተቀበልነው ከሰዓት በኋላ ከረፈደ ስለነበር ወደ ጊዮን ሆቴል አካባቢ ከሚገኘው መስሪያ ቤታችን በእግሬ ወደ ቤቴ እየሄድኩ እያለ የሰፈሬን ጓደኛ ብሬን አገኘሁት። የጥምጥሞሹ ደስ ብሎኝ የወጪ ልለው መሸታ ቤት ገባን። እስከ ምሽቱ 2 ሰዓት አካባቢ ቆይተን ወደ ቤታችን ተጓዝ። ከኦሊምፒያ ታርፈን የሰፈራችንን መንገድ እንደያዝ በስተግራ በኩል ሱቅ ውስጥ ሲጋራ ልንገዛ ገባን። ሂሳብ በመክፈል ላይ ያለው ባይን የማውቀው የቀበሌያችን አብዮት ጠባቂ ጠመንጃውን ታጥቆ ትፈለጋለህ አለኝ። መጀመሪያ የሚቀልድ ነበር የመሰለኝ። ሆኖም ለቀልድ የሚያበቃ ግንኙነት አልነበረንም። ለምን አልኩት። አላውቅም፣ ታዘን ነው አለኝ። ታዲያ በዚህ ምሽት ነው እንዴ የምትፈልጉኝ? አዎ፣ አስራችሁ አሳድሩት ነው የተባልነው ሲለኝ ደነገጡ። ጉዳዩ ከበድ ያለ እንደሆነ ገባኝ። እሺ ብየው ከሱቁ ውስጥ ስንወጣ ሌሎች 3 ታጣቂዎች ከውጭ ሆነው ይጠብቃሉ። ጓደኛዬ ያናገረኝን አብዮት ጠበቃ ስለምፈለግበት ጉዳይ እየጠየቀው እያለ እኔ ጥያቸው ወደፊት ሄድኩ። ከፊት ለፊቴ አንድ አብዮት ጠበቃ ተፍ ተፍ ይላል። ወደ ቀበሌው ጽሕፈት ቤት ለመሄድ የሚያስችል አንድ አቋራጭ መታጠፊያ ትቼ የቤቴን አቅጣጫ ያዝኩ። ወዴት ነው? ወደ ቀበሌ እንሄድ እንጂ አለኝ ከፊቴ የነበረው ታጣቂ። መልስ ሳልሰጠው ወደ ኋላ ዞር ብዬ ሳይ 3ቱም አብዮት ጠባቂዎች መሳሪያቸውን ደግነው ተጠግተውኛል። መጥፋት እንጂ አጥፍቼ እንደማልጠፋ ገባኝ። እቤት ሄጄ ለእናቴ መንገር አለብኝ፣ ለሌሊት የሚሆን ልብስም መያዝ አለብኝ ብዬ መልስ ሳልጠብቅ ጉዞዬን በድፍረት ቀጠልኩ። ለምን እምቢ እንዳላሉኝ አላውቅም። ምናልባት ከሁኔታዬ እሺ እንደማልላቸው ገብቷቸዋል መሰለኝ። የሚፈልጉኝ ከዚያው ከያፓነቴ ጋር የተያያዘ ሊሆን እንደሚችል በደንብ ገምቻለሁ። ማን ጠቆመብኝ? እንዴት ደረሱበት? እያልኩ እቤት ደረስኩ። በወቅቱ እናቴ ታማ ተኝታ ነበር። ሳያት አንጀቴ ተላወሰ። ያልታደለች! ቀበሌዎች ይፈልጉኛል፣ ታስረ ታድራለህ ብለውኛል። አይዞሽ፣ ቀላል ነገር ይመስለኛል እያልኩ ስለፈልፍ መልስ ሳሰጠይ ከው ብላ ቀረች። ሽንት ቤት ሄድ ብዬ ከቤት ወጣውና በፍጥነት ወደ ጓሮ ሄድ። በጀርባ በኩል አጥር ዘርዬ ላመልጥ ነበር። የቆርቆሮውን አጥር እንደተጠጋው ከውጭ በኩል የሰው ድምፅ ሰማሁ። በአጥሩ ቀዳዳ ሳይ ሁለት አብዮት ጥበቃዎች ቆመዋል። ግቢያችን እንደተከበበ ገባኝ። አማራጭ ስላልነበረኝ ወደ ቤት ተመለስኩ። ኪሴ ውስጥ የነበረውን የወር ደሞዜንና የውሎ አበል እናቴ አልጋ ላይ በተንኩት። ሌላም ይዤው የነበረውን የሽኝት ደብዳቤዎችና ሌሎች ነገሮች እዛው ጥዬ ዞር ብዬ አየኋት። ፊቷ ተቀያይሯል። እንባዋ እንደ ጉድ ይወርዳል። ድንጋጤው ነው መሰል ጮኻ አላለቀሰችም፣ ቃልም አልተነፈሰች። አልጋው ጫፍ ላይ ቁጭ ብዬ እንደ ሕፃን ሳላባብላት ሞከርኩ። አሁንም ሊያስሩህ ነው? አይበቃቸውም አይነት ንግግር ስትጀምር፣ በተቻለኝ መጠን ጉዳዩ ቀላል ሊሆን እንደሚችልና በሽታዋን ብቻ እንድታስታምም ደጋግሜ ነገርኳት። እንባ ስላላቆመ ትቻት ወጣሁ። በቤት ያለው ሰው ሁሉ ተከተለኝ። የራሴን ዕዳ ራሴ ብቻ የምሸከመው መቼ ይሆን? መግቢያችን ላይ ሌሎች ሶስት አብዮት ጠባቂዎች መሳሪያቸውን ደግነው ቆመዋል። ራቅ ብሎ ደግሞ ሌላ አንድ፣ ከጓሮ ሁለት። ያ ሁሉ አብዮት ጠባቂ ከየት ተሰባስቦ እንደመጣ ገረመኝ። የሚፈልጉኝ ቀበሌዎች ሳይሆኑ የበላይ ጌቶቻቸው እንደሆኑ ገባኝ። የፈሩት ይደርሳል እንዲሉ እንደገና በእነዚያ የሰው ጅቦች እጅ ወደቁ። በመንጋ ቤት ጥበቃ ታጅቤ ቀበሌ 18 ጽፈት ቤት ደረስኩ። ድሮ ወጣቶችን ያስሩበት የነበረው መጋዘን ውስጥ በፍጥነት ከተቱኝ። ከመጀመሪያ እስከ መጨረሻ መሳሪያቸውን እንደወደሩብኝ ነው። ጥንትም ፍርሃት የተጠናወታቸው ይሁኑ ወይም ያመልጣል ብለው ይፍሩ አላወቅኩም። ከቤት አንሶላና ፍራሽ አመጡልኝ። ደግነቱ ተቀበሏቸው። ሲሚንቶ ላይ ከማደርም ገላገሉኝ። እስር ቤቱ ጥግ ላይ አንድ ሰካራም ጸጥታ በመንሳት አስረውት ይለፈልፋል። እዚያ ሰፊ አዳራሽ ውስጥ እኔና እሱ ብቻ ነበር። እስረኛው እየተለፋደደ አላስቀምጥ አለኝ። እኔ ለራሴ በንዴት ተቃጥያለሁ። ጭቅጨቃው አልበቃ ብሎት አጠገቤ ቆሞ ትከሻዬን እየነካ ለሚለፈልፈው ነገር መልስ እንድሰጠው በመፈለግ እረፍት ነሳኝ። ሶስት አራቴ ተወኝ አልኩት። በመጨረሻ አልሰማ ሲል አንዴ በጥፊ ከዚያ በቲራስ አነሳው። እዚያ ሲሚንቶ ላይ ተዘረረ። ከዚያ በኋላ እዚያው የተጋደመበት አንድ ቃል ሳይተነፍስ አድሮ ጠዋት ተፈታ። በማግስቱ የተፈለግኩት ከማዕከላዊ የምርመራ ማዕከል እንደሆነ ሰማሁ። እድል በለው እጣፈንታ ካስፈለገም ለበጎ ነው በለው። ከአዲስ አበባ ለመውጣት ሁለት ቀን ሲቀረኝ ተያዝኩ። ምናልባት ያንን ቀን ባልፍ ኖሮ አይፈልጉኝም ብዬ አስባለሁ። ሁን ያለው ሆነ። ብዙ ጊዜ የምፈራው ነገር ስለነበር ንዴት እንጂ አልገረመኝም። በማግስቱ የሚያውቀኝ የሰፈር ሰው ሲጠይቀኝ ዋለ። ሊቃነ መናብርቱ እየተናደዱ፣ አብዮት ጥበቃዎች ደግሞ እስኪሰለቻቸው ድረስ ነው ሰው የጠየቀኝ። ካሁን አሁን ይወስዱኛል ስል መሸ። በሚቀጥለውም ቀን እንዲሁ አዋሉኝ። ቀበሌዎቹን በሰው ሰው በማነጋገር አሳልፈው እንዳይሰጡኝ ያልተደረገ ሙከራ አልነበረም። አባቴ መጥቶ ያደረገው ሙከራም አልተሳካ። እንዲለቁኝ ማድረግ ባይችልም ለምንና እንዴት እንደታሰርኩ በሚስጥር ነገሩት። አባቴ የጎንደሩ ጉዞ ድጋሚ እንዳይሞከር የከለከለው እሱ ስለነበር ለሰው የማይናገረው ጸጸት ሆኖበታል። ጭራሽ እኔ እሱን ማጽናናት ውስጥ ገባው። ለማንኛውም ለመታሰሬ ምክንያት የሆነው የኛው ልጅ ነበ መሆኑን ቀበሌዎቹ ሹክ ያሉትን ነገረኝና ተዘጋጅተህ ሂድ አለኝ። አባቴን ለአንዴና ለመጨረሻ ጊዜ ያየሁት ያን ቀን ነው። ከሁለት ወር በኋላ አረፈ። አሟሟቱን የመጀመሪያው ቀን ነግሬሃለሁ። ማን ነው ይሄ ነበ? አንጃ ነው ወይስ የከዳይ እናንተ ሰው? ነበ ሁለቱንም አይደለም። ከነበ ጋር ያንድ ቀበሌ ልጆች ባንሆንም ቤታችን ቅርብ ለቅርብ ነበር። ነበ በጣም ተጫዋችና ተግባቢ ስለሆነ ለጓደኝነት የሚመረጥ ልጅ ነው። ከድገት በህብረት ዘመቻ ትቼ ከተመለስኩ በኋላ እኔ ወደ ፖለቲካው ሰተት ብዬ ስገባ ነበ አልፈጠነም። አልፎ አልፎ የድርጅታችንን ጋዜጣ በጓደኝነት መልክ ብሰጠውም የጥናት ቡድን አባል ለማድረግ አልቸኮልኩም። የአባውስ በገባው ከአንድ ዓመት በኋላ ወራቱን በማላስታውሰው ጊዜ አንድ የኛ አባል ክፍለ ሀገር ስለሚሄድ በጥናት ክበብ ይዟቸው ነበር። ስለዚህ የነበሩትን ልጆች እኔ ተረክቤው ጥናቱን እንዳስጨርሳቸው ጠየቀኝ። እሺ አልኩት። ልጁ ከወር በላይ አስጠንቷቸው ነበር። ከልጆቹ መሃል አንዱ ነበ ነበር። ቀሪውን አንድ ወር ከነበ ጋር ጥናት ካደረግን በኋላ ለአባልነት መለመልኳቸው። ከዚያም እነሱንም ወደ ቀበሌያቸው፣ ነበንም ወደ ራሱ ቀበሌ ሲሄድ እንዲተላለፍ አደረኩ። ከዚያ ጊዜ በኋላ ከነበም ሆነ ከሌሎች ጋር በሥራ ጉዳይ ተገናኝተን አናውቅም። ብዙ ወራት ቆይቶ በ1969 ዓ.ም መጨረሻ ይመስለኛል ከጸጥታ ኮሚቴ አንድ ሪፖርት እኔ ለነበርኩበት ሪጅን ተላከ። አንድ አባል የመሳሪያ መግዣ 1600 ብር ወስዶ ጠፋ የሚል። ገንዘቡ የተሰጠው በዛው በጥቃት መከላከል ስኳድ በኩል ስለነበር ጉዳዩ ለሪጅናችን አዲስ ነበር። የነበ ቀበሌ በኔ ሪጅን ስር ስለነበር ጉዳዩን እንዳጣራ ተመደብኩ። የልጁን ስም ስጠይቅ የኔው ነበ ሆኖ አረፈው። በጣም ደነገጥኩ። ማመን ሁሉ አቃተኝ። ዝርዝሩ ብዙ ስለሆነ ተወው። ከእናቱ ጋር በጣም ስለምንግባባ እሳቸውን ቤት ሄጄ አጣርቻለሁ። ነበ ትግል በቃኝ ብሏል። ኢህአፓን ክዶ ወደ ደርግ መግባት ግን አላሰበምም አልፈለገም። የፈለገው ትግሉን መሸሽ ብቻ ነበር። ይህ ደግሞ መብቱም ጭምር ነው። ለድርጅታችን አዲስ ነገር አይደለም። ሶስት ልጆች ይመስሉኛል ተመሳሳይ እርምጃ መውሰዳቸውን ቀደም ብዬ ሰምቻለሁ። ፓርቲያችንም በዚህ የተነሳ ቂም ይዞ አይተናኮልም። ያም ሆኖ በስንትና ስንት ትግልና መስዋዕትነት የተገኘን የድርጅቱን ጥሬ ብር መውሰድ በማንኛውም መመዘኛ ትክክል አልነበረም። ዋናው ነገርና እፎይ ያሰኘን እኔም አጣርቼ ሪፖርት ያደረግኩት ነበ የራሱ ድርጅትና ጓደኞቹ ላይ ጉዳት ለማድረስ አለመፈለጉ ነው። ከዚህ ሪፖርት በኋላ እኔም ተውኩት። ድርጅቱም መከታተል ስላልፈለገ ጉዳዩ በዚያው ተዘጋ። ከአንድ ዓመት በኋላ ማለትም እኔ እርዳታ ማስተባበሪያ እያለሁ ነበ በድንገት ሰፈር ውስጥ ተከሰተ። የአየር ወለድ ልብሱን ገጭ አድርጎ በጎኑ ሽጉጥ ታጥቋል። ነበ ከአየር ወለድ ስልጠና በኋላ ወደ ሶቪየት ኅብረት ተልኮ በተጨማሪ የወታደራዊ ቴክኖሎጂ ስልጠና ተመርቋል። በዚያ ቀጥ ያለና ሎጋ ሰውነቱ ላይ የለበሰው የአየር ወለድ ልብስና ሽጉጥ ተጨማሪ ሞገስ ሆኖለታል። ኢህአፓ በነበረ ጊዜ ያስፈራሩት የነበሩት የቀበሌ ሰዎች ፊት ያለ ፍርሃት መታየት ጀመረ። ቀበሌዎች ወደ ውጭ አገር ሄዶ ሰልጥኖ መምጣቱ በጣም አናዷቸዋል። በቅናትም ተንጨርጭረዋል። ብዙ ሳይቆይ ቀድሞ በኢህአፓነት የሚጠረጠር ሰው እንዴት ሶቪየት ኅብረት ድረስ ሄዶ ሰልጥኖ እንደመጣ ይጣራልን የሚል የቀበሌ ሰዎች ለከፍተኛ አመለከቱ። እነሱ ደግሞ ለማዕከላዊ ምርመራ ላኩት። ነበ ታሰረ ብሎም ተገረፈ። እሱ ግን ኢህአፓ ነበርኩ መሳሪያ ልግዛ ብዬ ብራቸውን ወስጄ ጠፍቼባቸው አየር ወለድ ተቀጥሬያለሁ፣ ስቀጠር ኢህአፓ መሆኔን ለሚመለከተው የመንግስት መዋቅር አልተናገርኩም አለ። ይህ እውነት ነው። እነሱ ግን አላመኑትም። ኢህአፓ ሰርጎ ገብ አርጎ ልኮህ ነው ብለው እስሩን አጠኑበት። የሆነውን እውነት አልተቀበሉትም። መርማሪዎቹ የሚለውን ሁሉ ለማጣራት አብሬያቸው ሰርቻለሁ ያላቸውን ልጆች ስም ይዘው የታሰሩና ታስረው የተፈቱ ልጆችን ፋይል ከከፍተኛና ቀበሌ ጋር በመሆን አገላበጡ። የሌሎቹ በሙሉ ሲገጥም ከማዕከላዊ ያወጡት የኔ ግን እሱ ከሚለው ጋር አይሄድም። ከፍተኛው ስለኔ የሚያውቀው ነገር አልነበረም። ቀበሌውም ታስሪ መፈታቴን እንጂ ዝርዝር እንደማያውቅ ገልጾ በማዕከላዊ መልስ ሰጠ። እንደገና ይህን ስም የተጠቀሱ የሌሎች ልጆች ፋይል ይፈለግ ሲባል ከከፍተኛ 18 የተወሰነ ተገኘ። ያም ወደ ከፍተኛ 19 መራቸውና በተመሳሳይ ያገኙ። የኔ ስም እዚህም እዚያም ተጠቅሷል። የማዕከላዊ ፋይሌና የተሰበሰቡት ፋይሎች አራምባና ቆቦ ሆኑ። አጭበርብሬ እንደተፈታሁም ማዕከላዊ ደረሰብኝ። በቀበሌ አማካይነት ታስሬ እንድላክ የሚስጥር ደብዳቤ ለከፍተኛ ተላከ። ከፍተኛ ደግሞ ለቀበሌ ትዕዛዝ አስተላለፈ። እንዴት ያናድዳል! በጣም እንጂ አብሬው ከሰራሁት ልጅ ጋር ቢሆን እንኳን ይሁን ትላለ። አስጠናው ተብዬ በተላከልኝ ልጅ መሆኑ ያበሳጫል። ለማንኛውም ቀበሌዎች ባሰሩኝ በሶስተኛው ቀን ወደ ማዕከላዊ ወሰዱኝ። በለቱ እኔን ለመሸኘት በርካታ ሰው ቀበሌውን አጥለቀለቀው። ከነዚህ መካከል አንዷ እትዬ ተዋቡ ነበሩ። የሜዲን ቁርጥ ሲሰሙ እንደ ሎጥ ሚስት ወደ ጨውነት ተቀየሩ። ሰሞኑን ሲያበረታቱኝ የነበሩት ሴት ያ ጥንካሬያቸው ጠፍቶ የሙሾ አይነት ለቅሶ አለቀሱ። ጥቂት ቆይታ እህቴ ስኔ መጣች። እሷን ሳይ እኔም ባሰብኝ። ጠዋት ወደ 5 ሰዓት ላይ እንደ ባለስልጣን በሽኩት ታጣቂዎች ታጅቤ ማዕከላዊ ምርመራ ገባሁ።
San ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነገ የሚወሳውን ትናንትና ኖረን በኑሯችንም ወንዝ በደም ቀይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ሞት ለግራዚያኒ አርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገርለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን በጣረሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሪ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናችን ፋለን ጥይትን ከልሶ ማን ይፈራል ሞትን ክታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልክ አልባ የግፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ህሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና በቀለበት ጀግና ታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍ ነው ሶስቴ ማድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና እያሰኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባዦች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል የጋምቤላ መሬት ስንቱ የሞተለት፣ የቢሾፍቱ መሬት ስንቱ ወደቀለት፣ የኢትዮጵያ መሬት ደም የፈሰሰለት፣ ጠባቂ አጣ ዛሬ ቻይና ፈነጨበት፣ ህንዱና አረቡ ዝርፍ ያጣጣፈበት። ድንጋይ ዳቦ ዘመን ያኔ ባታየ ነው፣ በዚያ ትውልድ ጊዜ አብረን በታገል ነው። ቃልማ ቃል ነበር ሚዛኑ የከበደ፣ ቃሌን አላት ብሎ ስንቱ ረገፈ፣ ሀገር ሀገር ብሎ ስንቱ ተቀጠፈ። የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ፣ የህይወት ጉድልነት ለድሃው ተነፍጎ፣ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ፣ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ፣ ሲሾም ሲሸላለም ፈርጣጩና ባንዳ፣ ለአገር መሰዋቱ ሲነፈግ እውቅና። ጴጥሮስነት ከንቱ ከመሞት በበርከት፣ ላላፊ ላግዳሚው ሁልጊዜ መንበርከክ። አለና ጫኑኝ ባይ ሀገር ወገን ከጂ፣ በፈላበት ሀገር ሙጃው እንክርዳዱ፣ ሰው በይው አስበይው ገራፊው ቆራጩ፣ ሽብርተኛው ፋሽስት ዘረኛው ጠባቡ። ዋ ዝምታ ለበግም መጅበችቷት ያውቃል፣ እጅን ማጠፍ ከንቱ እጅን ያስቆርጣል። መጨመቱ ስህተት ባርነት ያመጣል፣ ቃታ ያልሳበም ጣት በስብሶ ይወድቃል። ዋ ያ የሸዋ መሬት ስንት ወደቀለት፣ የባሌ ያረርጌ ያ የጅማ መሬት ደም የፈሰሰበት፣ ያ የአፋሩ መሬት ስንት ሰው የሞተለት፣ ዛሬ ሰው ጠፋና አረብ ጨፈረበት፣ ኮሪያው ጅቡቲው ባለቤት ሆነበት። ግራዚያኖ ነጩ ሚሊዮን ሲገድል፣ ግራዚያኖ ጥቁር ብዙ ሺህ ሲበትር፣ ጀግኖች ሲሰቀሉ ጀግኖች ሲገደሉ፣ ምድር ቀውጢ ሆና አመፅን አርግዛ፣ ጉህን ስትጠብቅ ብሩህ ቀን ሊመጣ፣ እናም በከተማው በመላ ሀገሩ በዱር በገደሉ፣ ከጠባብ ከፋሽስት ጓዶች ሲዋደቁ፣ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ? ጠባቦች በጋራ አድጌ አማራ ገዳይ ብለው ሲፎክሩ፣ ባሲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ፣ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ፣ አቶ ጋሼ ዶክተር ወዴት ነበሩ? እስቲ ለመመለስ ተነሱ ሞክሩ። ትናንት ሀገር ገዳይ፣ ትናንት ዜጋ ገዳይ፣ ትናንት ሀገር ገዢ ጨቋኝ ሕዝብ አሰቃይ፣ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል፣ ንስሐ ሳይገባ ጸጸትን ሳያሳይ። ታሪክም ድንበርም ጠባቂ ሰው ካጣ፣ ጉድ በራሳችን ላይ ወዮላት ኢትዮጵያ። ያ የከፋ መሬት የቡናው መብቀያ፣ የሉባቦር መሬት የዚያም የወለጋ፣ የሲዳሞ መሬት የሻኪሶ ወርቆ፣ የኢትዮጵያ መሬት አስጎምጂ ያለሙ፣ ባዕድ ጨፈረበት ዜጎቿ የት ገቡ? ፎገራ ይቅርና ሽሮ ሜዳም ሰፋ፣ ዳሸን ላይታሰብ ደፎ ላይወጣ፣ አገር ማዳን ከባድ ሕይወትን ጠያቂ፣ መከራና ፍየል በደል አሸካሚ፣ ዘረባና ወሬ በገበያው ደርቶ፣ በአፍጦር ሰባቂዎች ድርጊት አፈር በልቶ፣ ሁሉም አፍረተ ቢስ፣ ሁሉም ትችት አምራች፣ ሁሉም ትውልድ ወቃሽ፣ ሁሉም ታሪክ ደምሳሽ። 3000 ተክዶ 100 ዓመት ተባለ፣ የኔ ቢጤው ደሃ ጨቋኝ ተመሰለ። ያልነበረው ነበር ተብሎ ሲተረክ፣ የነበረው ሲካድ ሰማዕት ሲወገዝ፣ ትናንት የደምጆች ዛሬ እርኩሳፎች ትናንት የደምጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰውሪያ ሆነ መጨቅየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንክርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት የወደቀለት የአባይ ወንዛችን የተዘፈነለት የግብፅ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሐፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ ያንከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የወንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በሕዝብ ሰቆቃ ላይ ተራኳች በዛና ተደሳች በዛና ሀገር ቅርጫ ሻመው በዴዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲቦጠቡጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጠዋት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። የነኖ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። መልካም አዲስ ዓመት ይሆንላችሁ።
Thank you.